ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 5 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በወያኔ ኢህአዴግ ተመርጠው በላያችን ላይ የሚጨፈሩት ሽሞች ገና በቃላት ሲያወናብዱ ጀምሮ ስናስተነቅቅና ትግሉ እንዳይጠለፍ ስናሳስባችተናል። ምንም እንኳ እውነቱን ለመረዳት ብዙ ቢዘገይም አሁንም አልረፈደም። በዛሬ ዝግጅታችን የክልል ሽንሸናና አገርን የማጥፋት ደባ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናቀርባለን። በማስከተልም የዘረኛ ሹሞቹንን ዓላማና ግብ የሚተነትነውንና ከሐማ ቱማ በሐምሌ ወር 2010 ዓመተ ምህረት ቀርቦ የነበረውን የቃላት ጋጋታ ከንቱ መፈክሮችና ፎገራ ፖለቲካ ትንታኔን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በክፍል 2 ፕሮግራማችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራችና ከፍተኛ አመራር ኮሚቴ አባል ከአቶ ኢያሱ አደማየው ጋር ያደረግነውን ቃለ ምልልስ ክፍል 2 እናቀርባለን። በቅድሚያ ዜና።
በቅርቡ የኢትዮጵያ ኤሌክትሪክ ባለስልጣን የአባይን ግድብ የኤሌክትሪክና የመካኒካል ስራ ለሁለት የቻይና ኩባንያዎች መስጠቱና ሁለቱ ኩባንያዎች ስራቸውን መጀመራቸው የተነገረ ቢሆንም የግድቡ የግንባታ ስራ ባለበት የቆመ መሆኑን፣ በተጨማሪም የግድቡ ግንባታ በወቅቱ አለመጠናቀቁ አገሪቱ በአመት 4 ቢሊዮን ዶላር እንዳታገኝ እንዳደረጋት ከሳሊኒ ኩባንያ አካባቢ የሚገኙ ዜናዎች ይጠቁማሉ። ለግልገል ግቤ 4 መስሪያ ከጣሊያን መንግስት የተገኘው ብድር የዓለም ባንክ በማገዱ ምንም እየተሰራ ያለ መሆኑ ታውቋል። ከቻይና የሚገዙ ትራንስፎርመሮችም በየቦታው የሚፈነዱ ስለሆነ ብዙም ጥቅም ሊሰጡ አልቻሉም ተብሏል። የአባይ ሆነ የግልገል ግቤ ግድቦች በሚገባ ተጠንተውና ለአገሪቱ በዘላቂነት በሚጠቅም መንገድ ያልተጀመሩ መሆናቸውን የፍኖተ ዲሞክራሲ ራዲዮ ሲያጋልጥ መቆየቱ ይታወቃል። በሐዋሳ ከተማ ረቡ የተጀመረው አድማ እንደቀጠለ ነው። ሐሙስ የተወሰኑ የንግድ ተቋሞችና የመንግስት መስሪያ ቤቶች መከፈታቸው እንዲሁም ጥቂት የትራንስፖርት አገልግሎቶች መጀመራቸው ቢነገርም ብዙዎቹ ዝግ ሆነው ውለዋል። የጸጥታ ኃይሎች በወሰዱት እርምጃ የቆሰሉ በሆስፒታል በሕክምና ላይ እንደሚገኙ የአይን እማኞች ገልጸዋል። አድማው የተጠራው የሲዳማን የክልል መሆን ጥያቄን አስመልክቶ በአፋጣኝ ህዝብ ውሳኔ ይካሄድ በሚለው ኤጀቶ በተባለ ቡድን መሆኑ ሲታወቅ እስከ አርብ መጋቢት 6 ቀን ድረስ እንደሚቆይ ተነግሯል። ባለፈው እሁድ በቢሾፍቱ አካባቢ የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን የበረራ መረጃ መመዝገቢያና የአብራሪዎች ክፍል መረጃ መመዝገቢያ ሳጥኖች ወደ ፈረንሳይ ሀገር የተላኩ መሆናቸውን የኢትዮጵያ አየር መንገድ አስታውቋል። ከሳጥኖቹ የሚገኘው ምርመራ የአውሮፕላኑን የአደጋ መንስኤ ለማወቅ ወሳኝ ነው ተብሏል። ሳጥኖቹ ወደ አሜሪካ እንዲላኩ የአሜሪካ ባለስልጣኖች ግፊት ያደረጉ ቢሆንም የኢትዮጵያ አየር መንገድ ለመላክ ፈቃደኛ አልሆነም። ከዚህ ጋር ተያይዞ ካናዳና አሜሪካ ቦይንግ 737 እና 738 አውሮፕላኖች በየአገሮቻቸው እንዳይበሩ ትዕዛዝ ማስተላለፋቸው ታውቋል። በተያያዘ ዜና በዛሬው ዕለት የኢትዮጵያ አየር መንገድ ባለስልጣኖች በአደጋው ከመቱ ቤተሰቦች ጋር ለመወያየት በጠራው ስብሰባ ላይ ከቤተሰቦች ተቃውሞ መነሳቱ ተነግሯል። የሟቾቹ ቤተሰቦች ወደ አዲስ አበባ ከመጡ በኋላ ስለ አደጋው መነሻ ምክንያት ሆነ ስለ ወዳጆቻቸው አስክሬን ሊነገራቸው የሚገባው መረጃ ባለማግኘታቸው የተወሰኑት ስብሰባውን ጥለው የወጡ መሆናቸው ተነግሯል። የአየር አየር መንገዱ ባለስልጣኖች በአደጋው ህይወታቸውን ያጡ ዜጎችን አስክሬን የመፈለጉ ጥረት የቀጠለ መሆኑን ገልጸው ሙሉ የሰው አካል የማግኘቱ ስራ ፈታኝ መሆኑን ለዜና ምንጮች ገልጸዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። 40 ዩኒቨርሲቲዎችና የፌደራል በጀት የተበደበላቸው መስሪያ ቤቶች በሚያደርጓቸው ግዢዎች ላይ ጉድለት መኖሩን የመንግስት ግዢና ንብረት አስተዳደር ኤጀንሲ ለዜና ምንጮች በሰጡት መግለጫ አስታውቀዋል። ባለፉት 6 ወራት ብቻ እነዚህ መስሪያ ቤቶች ከ285 ቢሊዮን ብር በላይ ግዢ መፈጸማቸውን ባለስልጣኖቹ ገልጸው በተደረገው ኦዲት ጉድለቶች መታየታቸውን አስረድተዋል። ከታዩት ጉድለቶች መካከል የጨረታ ሂደት አለመጠበቅ፣ የጨረታው የግምገማ ውጤት ሳይደርስ ውል መዋዋል፣ በጨረታው ሰነድ ላይ በተቀመጠው መስፈርት መሰረት አለመገምገምና ቅድሚያ ባልተሰጠው መስፈርት የጨረታ ግዢ ማካሄድ፣ እንዲሁም የጨረታው ውጤት ለተጫራቾች ከተገለጸበት ጊዜ ጀምሮ 7 የሥራ ቀን ሳይጠብቁ ከአሸናፊው ጋር ውል መፈጸም የሚሉት ይገኙባቸዋል ተብሏል። በመጨረሻም በኬንያ በናይሮቢ ምስራቃዊ ክፍል ቡሩቡሩ በሚባለው አካባቢ 23 ኢትዮጵያውያን ስደተኞች በግፍ ተይዘው በከፍተኛ ስቃይ ውስጥ የሚገኙ መሆናቸውን ምንጮች አጋልጠዋል። ኢትዮጵያውያኑ የተያዙት ወደ ደቡብ አፍሪካ በመጓዝ ላይ እንዳሉ ሲሆን የኬንያው ፍርድ ቤት ወደ አገራቸው እንዲመለሱ ከፈረደ ከሁለት ወር ተኩል በላይ ለሆነ ጊዜ በእስር ቤት በአሰቃቂ ሁኔታ እንደሚገኙ ተገልጿል። በፖሊስ እስር ቤት የሚገኙት እነዚህ ኢትዮጵያውያን በቂ ምግብ የማይሰጣቸው ከመሆኑ በላይ በመጸዳጃ ችግር ለበሽታ እየተዳረጉ መሆናቸው ምንጮች ገልጸዋል። ለኢትዮጵያውያን ቆም ያለው እያለ የሚያላዝነው አገዛዝ የኢትዮጵያውያኑን ሁኔታ ጆሮ ዳባ ልብስ ብሎታል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ ለዛሬ የተቀናበሩት ዜናዎች እነዚህ ነበሩ። በምስል የተቀናበሩ ዝግጅቶቻችንን ለማግኘት ፍኖተ ዲሞክራሲ ፍኖተ ሬይ ብለው በዩቲዩብ እና በፌስቡክ አድራሻችን ቢገቡ መመልከት ይችላሉ። ከቀሪ መርሃ ግብሮቻችን ጋር አብራችሁን ቆዩ።
የማክሰኞ መጋቢት 5 ቀን 2011 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ። የክልል ሽንሸናና አገርን የማጥፋት ደባ። አምባገነኖች የህዝብን ዲሞክራሲያዊ መፈክሮች መንጠቅና አጣሙ ለራሳቸው በሚያመች መንገድ በሥራ ላይ ማዋል ልምዳቸው ነው። በዘመነ ደርግ የተገብነው ነው። ጥብቅ ማዕከላዊ አገዛዝ ሊያደርስ የሚችለውን ችግር ለመቅረፍ ምናልባትም ፌደራላዊ ቅርስና አስተዳደር ያዋጣ ይሆናል በሚል የቀረበውን የራስ ገዝ መፍትሄና ጽንሰ ሐሳብ ወያኔ ነጥቆና ዘረኛ አገዛዙን ፌደራል የሚል ስም ሰጥቶ ማስፈኑን አይተናል። ኢትዮጵያን በክልል ሸንሽኖ የራሱን ክልል ባንደኛነት ሰይሞና አጥሮ 27 ዓመት ሙሉ ከበላይ በመሆን ህዝብን ሲበዘብዝና ሲያሰቃይ ከርሞብናል። ለዚህም ነው ደሙን ለትግሉ ያፈሰሰው ህዝብ የወያኔ ክልልና ህገ መንግስት ተብየውም ይፍረሱ ይሻሩ ብሎ የታገለው የጠየቀው። ሹሞቹ ክልል ወይ ሞት ሲሉ ከራስ ገዝ ፍላጎት በመነሳት ሳይሆን ዘረኝነትን ለመቀጠልና የነሱን የበላይነት ለማስፈን መሆኑ ዛሬ የተረጋገጠ በመሆኑ ህዝብም እየተቃወማቸው ነው። ይህ የግንጠላ ምኞት ግን የጥቂት ጽንፈኞች ፍላጎት በመሆኑ ህዝብ እንደሚያሸንፋቸው ምንም ጥርጥር የለም። በታሪክ መጽሐፍም ሹሞቹ የሚያገኙት ምዕራፍ ረጅም አይሆንም። የወያኔን ጎሳ መነሻ ያደረገ ፌደራል አወቃቀር ገና ከጽንሱ ህዝብን የመብቱ ባለቤት ለማድረግ ሳይሆን የወያኔን ከፋፍለ ግዛ ከሥራ ለማዋል ታቅዶ የቀረበ ነበር። በየክልሉ የበላይ ወያኔ ሆኖ እንደቆየ ሁላችንም እናውቃለን። የአማራ ክልል የተባለውን ዋናው መሪው በውልደቱ ኤርትራዊ የሆነ ወያኔ ነበር። ያንንም ዛሬም የአማራ ክልል የተባለው የወያኔ መፈንጫ ሆኖ እንዳለ ማንም ሊክድ አይችልም። ክልል የተባለው የመከፋፈያ መሳሪያ ሆኖ ለህዝብ አንድነትና መፍታዘል የድገት ጉዞ ዋስትና ሳይሆን የመጣያና የመፈራቀቂያ መንገድ ነው የሆነው። ወያኔም ክልሌ ወይ ሞት ስሜትን በማፋፋም ህዝብን ከፋፈለበት። ጠባቦችም በየፊናው አገር ተሰጠን አይነት ቡረቃ አሰሙ። አማራውና ኢትዮጵያዊውን ከኦሮሞ ወገኑ ለማጣላትም 40-40-20 ወይም በአዲስ አበባ ላይ ኦሮሞ የተለየ ጥቅም አለው ወዘተ በሚል ተንኮል ሸርቦ ተንቀሳቀሰ። ሶማሌውም በኦሮሞ ላይ እንዲነሳ፣ ስልጤው ጉራጌ አይደለሁም እንዲል፣ ቅማንት በአማራው ወገኑ ላይ እንዲዘምት ማድረግ ብቻ ሳይሆን ከዚያ ለመሬትን ወደ ትግራይ ጠቅሎ በራያ እንዳሳየውም የህዝብን ማንነት እስከ ማካድም ደረሰ። የዚህ እኩይ ሥራ መዘዙ ዛሬ በለየላቸው ወያኔያዊ ጠባቦች ተቀጥሮና ተስፋፍቶ የኦሮሞ ጽንፈኞችን እንቅስቃሴ አምጥቶብናል። ህዝብ ክልል ይፍረስ ሲል ተበደልኩ ያለ ህዝብ የመብት ባለቤት አይሁን ለማለት ሳይሆን ክልል ለከብት ነው እንደተባለው አስነጣጥሉን፣ አታጋርሉን፣ አገር የጋራ ናት ለማለት ነው። የሹሞቹ ዘረኝነት ዛሬ በግልጽ የተረጋገጠ ነውና ክልላዊ መንገዳቸው ኢትዮጵያን ሊያፈርስ የታቀደ ለመሆኑ ጥርጥር የለውም። ኢትዮጵያዊነት ሱስ ሆነብን ብሎ ያላገጠብን ግለሰብ አመቺ ጊዜ ያገኘው ብሎ ጭምብሉን አውልቆ ጠባብ መሃይም መሆኑን አረጋግጦልናል። ለፍላፊው ሹምም ሲከፍቱት ተልባና ገልብ መሆኑንም አወቅኩ ብሎ ከዚያ ሳይገባው ገልብጦ በሚለፈፈው አሳይቶናል፣ ራሱን አጋልጧል። ከጋንዲ እስከ ኬነዲ ቀርቶ ልፈፋ አዋቂ አያሰኝም። የአገርን አንድነት ተጻሮ ክፍፍልና ዘረኝነትን መምረጥ ደግሞ የነጠረ ድድብና ነው። የወያኔ አገዛዝ ዋናው ሰነድ ባለአንቀጽ 39 ነው። ይህ መሻሩ ቅድሚያ ሊሰጠው የሚገባ ነው። የህዝብ ሰነድ ሳይሆን ወያኔ አርቆ በተለጣፊዎች ያጸደቀው ጸረ ኢትዮጵያ ሰነድ ነው። ይህ ብቻ አይደለም። ጸረ ህዝብ አዋጆቹንስ ለመሻር ምን ነው ሹሞቹ ጊዜ ወሰደባቸው? በአዲስ አበባ ማንነት ላይ እንወስናለን ብለው ሲወጡ መነሻውን ማረም ግን አልፈቀዱም። የቀልድ ቀልድ፣ የንቀት ንቀት ደግሞ ስለ አዲስ አበባ ወሳኝ ኮሚሽን ብሎ የራሱን አባሎች የበዙበት ኮሚቴ ማቆሙን ነግሮናል። ሹሞቹ እንደ ወያኔ ህዝብን ንቀዋል ስንል የቆየነው ለዚህ ነው። ጠባቦች እርስ በርስ ተቃቅፈው ሲጨፍሩ ሐቁን ማየት አቅቷቸዋል። የተናቀው ህዝብ ሆ ብሎ ሲነሳ ድምጥ ማጣቸውን ሊያጠፋ እንደሚችል መገንዘብ ተስኗቸዋል። የህዝብን መብት ማስከበር በተያዘው ዘረኝነትን አስከትሎ የራስን የበላይነት በማስፈን ሳይሆን ህዝብን እንደ ከብት በክልል በማስገባት ሳይሆን ፍትህን በማስፈን የህግ የበላይነትን በማስከበር ከሁሉም የተውጣጣ የሽግግር ሂደትን እውን አድርጎ ህዝባዊ መንግስትን በመመስረት ብቻ ነው። ህዝብና የፖለቲካ ኃይሎች አገራችን ኢትዮጵያ እጣ ፈንታ የሚመለከታቸው ሁሉ በህገ መንግስቱና በአወቃቀሩ ወዘተ በስምምነት የሚወስኑት ይሆናል ማለት ነው። ነጻ ድርድር፣ ነጻ ውይይት፣ ነጻ ምርጫ ውሳኔ የብዙሃኑን ምርጫ የሚከበርበት ለሁሉም መነሻው የራስን ክልል ይዞ ለመጨፈር ሳይሆን ለኢትዮጵያና ለህዝቧ ዴሞክራሲና ብልጽግናን ለማስገኘት ማለት ነው። ከመጀመሪያው ግን ሹሞቹ ያለውን እናስከትላለን፣ ከፋፋዩን ህግ ሁሉ እንከተላለን ያሉን ስለሆነ ቀናው መንገድ አሁንም በቀጣይ ትግል እንጂ በመለላ የሚገኝ አለመሆኑ ግልጽ ሆኗል። ንጋጠባለክሶ ምንም አይፈየደም ከንደና ተንክሮ በትግል ድልን መሻት እንጂ። ያለው አገዛዝ መፍትሄ ይሰጣናል ብሎ ማሰብ ነፍሰ ገዳዩን ዳኛ ብሎ ሰይሞ ፍትህን መሻት አይነት ይሆናል። እየተካሄደ ያለው የከፋ ድርጊት ሁሉ ሹሞቹ ይሁነኝ ብለውና ከጸረ ኢትዮጵያዎች ጋርም ተባብረው የሚፈጸሙት ነው። አገር ወዳድ ወጣቶች እየተጋዙ ገንጣዮችን ፈንጩ ብለው ያሰማሩብን ራሳቸው ሹሞቹ ናቸው። አብዲ ኢሌ የቀማንት ኮሚቴ ወዘተ የወያኔ ፈንጂዎች ናቸው። ይህን ሁሉ ተገንዝቦ ከችግር አምጪዎቹ የችግርን መፍትሄ መሻት ከንቱ ልፋት ነው። ቁልፉ ከማዕከሉ ነው። ማዕከሉ ሲፈርስ ሲሉ የለ ሁሉም በየፊናው ወያኔ በቀደደልን ቦይ መፍሰሱ አያዋጣም። ሁሉም በወገኑ ላይ ገጀራ ቢታጠቅ ቀና መፍትሄ አይገኝም። በጋራ በኢትዮጵያዊነት መደራጀትና መታገል ነው የሚያዋጣውና ከጥፋት የሚያድነው። በየፊናው የሚደረገውን ዝግጅትና የሚስጥር ስብስብ ሁሉም የሚመለከተው ያውቀዋል። በየስብስቡ ሰርገው ያሉ ወያኔዎችንም መመንጠሩ ቀድሚያ የሚሰጠው መሆኑ አያከራክርም። ከህዝብ ጎራንን ብለው ግን ትግልን ከንግድ አወራርሰው ህዝብን ሲጎዱ የቆዩትን የፖለቲካ ደላሎችና ባንዳዎችን ለአንዴም ለሁሌም ማግለሉ አስፈላጊም ነው። ትግል የቆራጦችና የጀግኖች ነውና የምናውቃቸውን ቡከኖች ወግድ ብለን ፈሪዳ ላይ ብለን በስልትና በጽናት ለኢትዮጵያ ትግላችንን ማፋፋም የግድ ይሆናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም፣ ኢትዮጵያዊነት በትግላችን ያቸንፋል።
ወርድ ሲናጉድ ሲያስገመግም ጸረ ህዝቦችን ሲያጋልጥ ለአርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከት ደም ዳቦ ለተራበው እያለ ይነጎደ በአመፅ ውስጥ የጠረጭ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሩ ሄዶ ይደዋይ ለተከታዩ ወኔን አዳይ እንደ ጠረር ፍንጭት ቀባይ የዋሽት እንስሳ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ጠላሚ ውታውረዱን ገምጋሚ ትምህርት አቅሳሚ ታጋይ ቆጥቋጭ ታጋይ አልሚ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ጸረ ህዝቦችን የሚሰነቁት ታጋዮችን የሚያንጥ ባንዳንጃውን ምድረ ቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦች ምስ የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ለአርነቱ አብሮ የሚያድር ደም የዛ የጨቆነ የታረደ በሽክንፈል ደም የዛይ ተክላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስል ደም ቢሉ የውሻ ደም እንዳይመስል ቀን ይዞልህ ያረከከው ከሽንት ደም ደም የላባደሩ ጥሪ ዶል በተረጨ ቁጥር የሚጋጋል ደም ያርሶ አደሩ ቋሚ ልሳን ያንተም ይገለገል ደምብሉ ያባትና ስንጥቅ ተዋይን ደርክ ደም ዮርጣቱ የውጋ በለው ድም ባንዲራ ለዋሽ ሞራልኛል መንደራችን በደም ትገረዳዎች አፍባ ታየች ደምቃ የፋሽስት መሬት ደምቃ የደም ጎርፍ በየአስፋልቱ በየቦዩ ተንቆልቁሮ ያውም የሎጋየ ጉድሮ አዎ አፍተንጫች በታጋይ መታረት ሰቦች ወንዞች አደሙ በታጋይ ሬሳ ስለቀሙ ፍረጅን ምድሪቷ በታጋይ ደምርቷ ሽቷ ፍረጅን ጉርዟ በታጋይ ደምር ጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅ ማለት መዶሻይ የድንቆ ቀናጃ ማይ ፍረጅን ከይቆቆም መሬ የጨለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጣ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሉ ኑ አሉ በታጋይ ልጃቸው ይቆሩ ከአባ ጋር አበሩ ከኢሃተ ጋር አበሩ ጭቁም የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መድበር በርበር የኢሃፓን የፊት ሰንደቅ በታጋይ ጀመሃድ ምቅ ደም ደም አስፋልት ላይ ተንገር ጎማ ያድር አሸዋ መጥቶትም አይቀር ለመደቡ ለአንድነቱም ይከራከር ድንበር አካ ላይ የታጋዩን የባንዳውን መንደር ላይ ደም 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 ብትሰሙኝ ይኸው ቤታ ቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መከተል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው።
መድረካት ጫናንቆ ስለ ታሪክም አጣውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ፍሬት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስከትሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቅረው ቢያርፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይሰን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎገራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ፣ ለጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን፣ ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን በእናቴን መልሱ ገልጸነው በባድሜና ባዲሮ በወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያ እንዲከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምጪው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማጠቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባጅ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢዎቻችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባጅ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ንፈትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን፣ ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የእነ አዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱሹም ለሻቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። ባስማራና ባዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ ይቀርበ ትዕይንት ወይም ፉገራ እንጂ የርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ
መድረስረስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያስተሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። من مكران ناسكاين تقبل چسقنو يتبياز من يوياني اكال هونو هيا سمن تامت بوياني ونجل تكافاي بمول هزبن تبابرو اقوستل عديسو شومنا ودنيو تشو بقل سبو لاي ترد تارينا يأمنت ماتات بكسر يمي تبقنا اقباب يالومنو يهي سمن تامت يوياني زرنيانا يقفاق جزاف اقال هونو لسراتو كما كتبت امانيتان ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስሬታምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጣረው የተገኙ ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት ጣጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። ኢትዮጵያ ህዝብ የፈለገውና ደሙንም አፍስሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኛው ቀላልው ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መከረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያባ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን በንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንኖንም። ሀቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች አማትር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንስተለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሉም ሀገራድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግልጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንት ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያስተቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆኖ መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይ ሳባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራሃለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ጥራት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው፣ በተስፋ መክነፍ የለመደባቸው፣ በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። መልፋቴ መድከሜ ነበር እንዲስማማ ግንዛ በጭራሽን አልተሰማ ውሀቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውሀቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። ለተቀን በናፈ ምቾቷን